I cherish this wonderful opportunity to meet with the brethren of the priesthood and rejoice
with you in the wonder and beauty. ከከነት ወንደሞቼ ጋር በመሆን ስለ ኢየሱስ ክርስቶስ የወንጌል ውበት አብሮ የመደሰት እድልን ያስደስተኛል። የጋራ ጽድቅናን ስለመረጣችሁ እጅግ አመሰግናለሁ። የጋራ ትስስር በመካፈላችን የእግዚአብሔርን የከነት ቡራጌ የተቀደሰውን የከነት ስልጣን ካላችሁ ተቀበለናል። የትንሽ በረከት አይደለም የተቀደሰ ኃላፊነት ነው። በቅርቡ እንደ ከህነት ባለቤትነቴ በቤተክርስቲያን ውስጥ ስለተቀበልኩት ሁለት አስፈላጊ ጥሪዎች ሳስብ ነበር። የመጀመሪያው ጥሪ ዲያቆን ያለው የተቀበልኩት ነበር። ከቤተሰቦቼ ጋራ በፍራንክፈርት ጀርመን ባለው ቅርንጫፍ እሳተፍ ነበር። በትንሿ ቅርንጫፋችን ውስጥ በብዙ ጥሩ ሰዎች ተባርከን ነበር። ከነዚህም ውስጥ አንዱ የቅርንጫፉ ፕሬዚዳንት ወንድም ላንሸልስ ነበር። ምንም እንኳን ኮስታራ እና ሁሌም ጥቁር ሙሉ ልብስ ቢለብስም አደንቀው ነበር። አስታውሳለሁ ወጣት እያለሁኝ ከጓደኞቼ ጋራ የቅርንጫፍ ፕሬዚዳንታችን አለባበሱ ኋላ ቀር እንደነበረ እንቀልር ነበር። የአሁን ዘመን ወጣቶች እኔንም በተመሳሳይ መንገድ እንደሚያሆኝ አሁን ላይ ሆኜ ሳስበው ያስቀኛል። በአንድ ሰንበት ፕሬዚዳንት ላንሸልስ ሊያነጋግረኝ እንደሚችል ጠየቀኝ። የመጀመሪያው ሐሳቤ ምን አጠፋው የሚል ነበረ። አእምሮዬ የፕሬዚዳንት እና የዲያቆን ንግግር እንዲኖር ሊያስችል የሚችል ነገር ሰርቼ እንደሆነ ለማሰብ ተጣደፈ። ፕሬዚዳንት ላንሸልስ ወደ አንድ ጠባብ ክፍል እንድገባ ጋበዘኝ። ቅርንጫፋችንም የፕሬዚዳንት ቢሮ አልነበረውም። ከዛም የዲያቆን ጉባኤ ፕሬዚዳንት ሆኜ እንዳገለግል ጥሪ አቀረበልኝ። ይህ አስፈላጊ ኃላፊነት ነው ብሎ አለኝ። ከዛም ጊዜ ወስዶ ለምን እንደሆነ አብራራልኝ። እሱ እና ጌታ ከእኔ ምን እንደሚጠብቁ እና እኔ እንዴት እርዳታ ማግኘት እንደምችል አብራራልኝ። የነገረኝን ሁሉ በደንብ አላስታውስም፣ ነገር ግን የተሰማኝን ስሜት በደንብ አርግቼ ነው ማስታውሰው። እሱ እየተናገረ እያለ የተቀደሰና መለኮታዊ የሆነ ስሜት ተሰማኝ። ይህ የአዳኝ ቤተ ክርስቲያን እንደሆነም ተሰማኝ። እሱ የሰጠኝ ጥሪ በመንፈስ ቅዱስ ምሪት እንደሆነ ተሰማኝ። ከዛም ጠባብ ክፍል ስወጣ ትንሽ እንዳደግኩኝ ተሰምቶኝ ነበረ። ወደ 60 ዓመት ሆኖታል ከዛ ቀን በኋላ። እስከ አሁን ይህንን የእምነት እና ፍቅር ስሜት ዋጋ እሰጠዋለሁኝ። ይህ ልምድ ሳስታውስ ምን ያህል ዲያቆኖች በዛን ጊዜ በእኛ ቅርንጫፍ ውስጥ እንደነበሩ አስታውሳለሁኝ። እንደማስታውሰው ከሆነ ሁለት ብቻ እንደነበርን አምናለሁ። ነገር ግን ይህ ትልቅ ማጋነን ሊሆን ይችላል። አንድ ወይንም ብዙ ዲያቆኖች መኖራቸው ያን ያህል አልነበረም። ታላቅ ክብር ተሰማኝ። እናም በምችለው አቅሜ ሁሉ የቅርንጫፍ ፕሬዚዳንትን እና ጌታን ላለማሳዘን ለማገልገል ፈለኩኝ። አሁን የቅርንጫፍ ፕሬዚዳንት እኔን ለዛ አገልግሎት ሲጠራኝ ብዙ ሳያስብ ሊያደርገው ይችል እንደነበረ ተረዳው። በአዳራሽ ውስጥ ወይንም በክህነት ስብሰባ ላይ አዲሱ የዲቆን ጉባኤ ፕሬዚዳንት እንደሆንኩኝ በቀላሉ ሊነግረኝ ይችል ነበረ። በዚህ ፈንታ ግን ጊዜውን አጥፍቶ ተልእኮዬ ምን እንደሆነ እና አስፈላጊነቱ እናም ጥቅሙን ጭምር እንድረዳ አደረገልኝ።
That is something I will never forget.
ያ መቼም የማረሳው ነገር ነው። የዚህ ታሪክ ነጥብ በቤተክርስቲያን ውስጥ እንዴት ጥሪን መስጠት እንደሚቻል ለመግለጽ አይደለም፣ ምንም እንኳን አግባብነት ያለው መንገድ ቢሆንም። ይህ የክህነት አመራር ኃይል አበረታች መንፈስን የሚቀሰቅስ እና ድርጊትን የሚያነሳሳ እንደሆነ የሚያሳይ ትምህርት ነው ለኔ።
We need to be constantly reminded of the eternal reasons.
እኛ ሁሌ እንድናደርጋቸው ከታዘዝናቸው ነገሮች ጀርባ ያለውን ዘላለማዊ ምክንያት ማስተዋወስ አለብን። መሰረታዊ የወንጌል መርሆች የህይወታችን አንድ አካል መሆን አለባቸው። ሁሌ ደጋግሞ መማር እንኳን ቢሆን ያ ግን ይህ ሂደት አሰልቺ መሆን አለበት ማለት አይደለም። መሰረታዊ መርሆችን በቤታችን እና በቤተ ክርስቲያን ስናስተምር የወንጌል ፍላጎት ነበልባል እና የመስክርነት እሳት ብርሃን ሙቀትን እና ሐሴትን በመናስተምራቸው ልብ ውስጥ ያምጣ ማለት ነው። ካዲሱ ዲቀን አንስቶ እስከ ታላቁ ቄስ ሁላችንም በክህነት ኃላፊነታችን ውስጥ ልናደርጋቸው የምንችላቸው እና ማድረግ ያለብን ዝርዝሮች አሉ። ያ አገልግሎት በስራችን ውስጥ አስፈላጊ ነው፣ ልናደርገው ይገባል። ነገር ግን በክህነት አገልግሎት ዓላማ ውስጥ ነው እሳት ፍቅር እና የክህነት ኃይልን የምናገኘው። የክህነት አገልግሎት ኃላፊነቶች ምን እንደምናደርግ ያስተምሩናል። ዓላማው ደግሞ መንፈሳችንን ያነሳሳዋል። ኃላፊነቱ ሲያስገነዝብ ዓላማው ደግሞ ይለውጣል። ከብዙ ዓመታት በኋላ ቤተሰብ ከመሰረትኩ በኋላ ሌላኛው ያገልግሎት ጥሪ መጣልኝ። ወደ ፍራንክፈርት ጀርመን ተመለሰን ነበር። ብዙ ጊዜን እና ትኩረቴን የሚሻ የሥራ እድገት አገኘቼ ነበር። በዚህ በውጥረት በተሞላ ህይወቴ ወቅት ካህን ጆሴፍ ቢ ዋርትሊን የአካባቢ ፕሬዝዳንት ሆኜ እንዳገለግል ጥሪ አቀረበልኝ። ከሱ ጋራ ቃለ መጠየቅ ባደረኩበት ወቅት ብዙ ሐሳቦች በጭንቅላቴ መላለሱ ነበር። አንዳንዳቸውም እንኳን ይህ ጥሪ የሚሻውን ጊዜ አይኖርህም ብለው የሚረብሹ አልነበሩ። በጥሪው ኩራት ቢሰማኝም መቀበል እንዳለብኝ እና እንደሌለብኝ አሰብኩኝ። ነገር ግን ይህ ጊዜያዊ ሐሳብ ብቻ ነበር፣ ምክንያቱም ካህን ዌርትሊን በእግዚአብሔር የተጠራ እንደሆነ አውቅ ነበር። የእግዚአብሔርንም ሥራ እየሠራ እንደሆነ እንደዚሁ ምን ማድረግ እችላለሁ ከመቀበል ውጪ? ድርጊታቸውን ወዴት እንደሚመራ ሳናውቅ በእምነት ጌታ መንገዱን ያዘጋጅልናል ብለን ውሳኔ የምንወስንባቸው ጊዜያቶች አሉ። እናም በደስታ ተቀበልኩኝ እግዚአብሔር መንገዱን እንደሚያዘጋጅ በማወቅ። በዚህ ተልእኮ መጀመሪያ አካባቢ በታላቅ መመራችን እና መሪዎች ስልጠና በማግኘት ታድለን ነበረ። እንደ ሽማግሌ ሩሴል ኔም ኔልሰን እና እንደ ቶማስ ኤስሞንሰን የመሳሰሉት ትምህርታቸውም ከሰማይ እንደ ተላከ በረከት ነበረ፣ ለእኛ መነሳሳት ነበረው። በእነዚህ የስልጠና ወቅት የወሰድኳቸው ማስታወሻዎች እስካሁን አሉኝ። እኚህ ወንድሞች ምስክርነትን በመገንባት እና ቤተሰብን በማጠንከር እንዴት ለእግዚአብሔር መንግሥት እንደምንመሰርት ራያቸውን ሰጥተውናል። የወንጌል እውነታን እና መርሆችን በእኛ ሁኔታ እና ጊዜ ውስጥ እንደምንተገብር ረድተውናል። በሌላ መልኩ ለመግለጽ ያህል የተነሳሱ መሪዎች የወንጌልን ዓላማ እንድናይ ረዱን። እኛም እጃችንን ሰብስበን ወደ ሥራ ገባን። የአካባቢ ፕሬዚዳንት ብዙ ሊሰራቸው የሚችሉ ነገሮች ብዙ እንደሆኑ ለመረዳት ጊዜ አልወሰደብኝም። ትኩረት የሚሰጣቸውን ነገሮች ካላዘጋጀን ጠቃሚ የሆኑ ሥራ ሳንሰራ እንቀራለን። የሚፎካከሩ ቅድሚያ እንዲሰጣቸው የሚፈልጉ ጉዳዮች መመንጨት ጀመሩ። ከወንድሞች የሰጡን መረዳቶች ላይ ያለንን ትኩረት በመውሰድ ብዙ መልካም ነገሮች ነበሩ፣ ነገር ግን ሁሉም በኩል ጠቃሚ አልነበሩ። ጠቃሚ ትምህርት ተማርን። አንድ ነገር ጥሩ በመሆኑ ብቻ ጊዜያችንን እና ሀብታችንን መውሰድ የለብንም። የእኛ ተግባራችን፣ ተነሳሽነታችን እና እቅዳችን በክህነት አገልግሎት ላይ የተመሰረተ መሆን አለበት፣ በጊዜያዊ ጥቅም ሳይሆን ዓለማዊ በሆኑ ነገሮች ብቻ ሳይሆን ካልሆነ ግን ጥረታችንን ሊያደናቅፉ አላችንን ሊያዳክሙ እና በራሳችን መንፈሳዊ ተግባራት እንድንጠመድ ሊያደርጉ ይችላሉ። ያ የደቀ መዝሙርነት ዓላማ አይደለም። ወንደሞች ታላቅ ኃይል ያለው ነገር ላይ በማተኮር ለእግዚአብሔር ያለንን ፍቅር ለጥሩ ትዳር በተሰብን ለማጠንከር እና የእግዚአብሔርን መንግስት ለመገንባት ራስን መግዛት ነው የሚያስፈልገው። ልክ ብዙ ቅርንጫፎች እና ቅጠሎች እንዳሉት የፍሬ ዛፍ የኛም ህይወት ገረዛ ያስፈልገዋል ኃይላችንን እና ዓላማችንን ለመፈጸም ፍሬውንም ለማምጣት። ምን መምረጥ እንዳለብን እንዴት ነው የምናውቀው? እያንዳንዳችን ይህንን ለራሳችን ለመወሰን ኃላፊነት አለብን። ነገር ግን ቅዱሳን መጽሐፍትን ለማጥናት የነቢያትን ቃል ለመስማት እና ይህንን በእምነት የተሞላ ጸሎት ጉዳይ እንድናርገው ታዘናል። ወንድሞች እግዚአብሔር ታማኝ ነው። በመንፈስ ቅዱስ አማካኝነት በሕይወታችን መከተል ስላለብን መንገድ ይነግረናል። ልባችን ንጹህ ከሆነ የራሳችንን ሳይሆን የጌታን ክብር ስንሻ፣ የእሱን ፍቃድ ለማድረግ ስንሻ፣ የቤተሰባችንን እና ጓደኞቻችንን ሕይወት ለመባረክ ስንፈልግ ብቻችንን እንድንጓዝ አንተው። ፕሬዚዳንት ሞንሰን ሁሌ እንደሚያስጠነቅቀን የእግዚአብሔር ሥራ ስንሰራ የእሱን እርዳታ እናገኛለን። የእናንተ የሰማይ አባት በፊታችሁ ይሄዳል፣ በግራ እና ቀኝ ጎናችሁ ይሆናል፣ መንፈሱ በልባችሁ ይሆናል፣ የእሱ መላእክቶች እናንተን ለመደገፍ ከጎናችሁ ይሆናሉ። ውድ ወንድሞቼ እነኚህ መለኮታዊ የክህነት አገልግሎቶች በረከቶች በጥረታችን ፍቃዳችን ለመስዋዕትነት እና ትክክል የሆኑትን ለማድረግ ስንፈልግ የሚገኙ ናቸው። አድራጊዎች እንጂ ተደራጊዎች አንሁን። መስበክ ምንም አይደለም። ወደ ተግባር የማይመራ ስብከት ልክ ሙቀት እንደሌለው እሳት ወይንም ጣዕምን እንደማይቆርጥ ውሃ ነው። በትምህርት ተግባር ነው የወንጌልን የማንጫ ነበልባልን በመንፈሳችን ውስጥ የሚያድገው እና የክህነት ኃይል መንፈሳችንን የሚያነሳሰው። ቶማስ ኤዲሰን ዓለምን በሚያንጸባርቅ የኤሌክትሪክ ብርሃን ያንበሸበሸው ሰው ይህንን አለ፣ የሐሳብ ዋጋ ስንጠቀመው ብቻ ነው። በተመሳሳይ መልኩ የወንጌል ትምህርት ወደ ተግባር ስንለውጠው ብዙ ዋጋ ይኖረዋል። የክህነትን ትምህርት በልባችን ውስጥ ታፍኖ እንዲቀር መፍቀድ የለብንም እና በሕይወታችን ሳይተረጎም ጋብቻ ወይንም እርዳታ የሚያስፈልገው ቤተሰብ ሲኖር ምናልባት የራሳችን ዝም ብለን ጠብቀን አንይ። በዚህ ፈንታ እግዚአብሔርን እምነትን ንስሐን ይቅርታን እና አዲስ ጅማሮን ስለሚያስከትለው የደስታ እቅድ እናመስግነው። የክህነትን ትምህርት መተርጎም የክህነትን ዓላማ የምንረዳ ባሎች አባቶች እና ወንድ ልጆች እንድንሆን የእሱም ኃይል የዘላለማዊ ሕይወት ውበት እና ቅድስና ብቁ እንድንሆን ያደርገናል። የጠቅላላ ጉባኤ ሁሌም ለመስማት እና ለማድረግ ጥሩ ጊዜ ነው። ወንድሞች በዚህ ሳምንት በወንድሞች የተነገሩትን ቃላቶች እንድናስታውሱ እመክራችኋለሁ። እግዚአብሔርን ጠይቁት እውቀት እንዲሰጣችሁ። በየዕለት ኑሯችሁ ምሪት እንዲሰጣችሁ እሱ ለርዳታ ጠይቁት። የመንፈስ ቅዱስን ምስክርነት ተቀበሉ። ይህንን ካደረጋችሁ ቃል እገባላችኋለሁ ጌታ ብቻችሁን እንድትጓዙ አይተዋችሁ። ጥሩ ብናስብም ነገሮች እንዳቀርናቸው አንዳንዴ እንደማይሄዱ እናውቃለን። በሕይወታችን እና በክህነት አገልግሎታችን ስህተትን እንሰራለን። አልፎ አልፎ አደናቅፎን ባጭሩ እንወድቃለን። ጌታ እስከምንነጻ ድረስ በትዕግሥት ጠብቁ ብሎ ሲለን ጊዜን እና ትጋትን ይወስዳል ማለቱ ነው። የወንጌልን እና የክህነትንም ዓላማ ማስታወስ ብርታትን እና ጥንካሬን ይሰጠናል። በወንጌል መሠረታዊ መርሆች ላይ ማተኮር በጥበብ እና በምሪት ይባርከናል።
Staying focused on the basic principles of gospel living will bring us with clarity and bless us with clarity, wisdom.
የከነት መረሆች በተክባር በመዋል ታላቅ ነገሮችን ማከናወን እንችላለን። በዚህ በታላቅ ምክንያት መቀጠል አንችልም? አሁን እኛ እንችላለን። በመንፈስ ቅዱስ በመመራት
We will never waver. We will never give up.
ከፈጥፈችን ከወደቀን እንነሳለን። መቼም አንጋደምም። መቼም ተስፋ አንቆርጥም። በኃይሉ በኃያሉ በእግዚአብሔር የዘላለም ክህነት ወንድማችነት አብረን እንቆማለን። ትከሻ ለትከሻ ዳግም በተመለሰው ወንጌል መሰረታዊ መርሆች ላይ እና እግዚአብሔርን እና ጓደኞቻችንን በፍቅር በማገልገል ላይ ለማተኮር ውድ ወንድሞች እግዚአብሔር አባት እና ልጁ ኢየሱስ ክርስቶስ ሕያው እንደሆነ መሰከረላችኋለሁ። እነሱ ሕያው ናቸው። እነሱ አሉ። እናንተ ብቻችሁን አይደላችሁ። የሰማይ አባታችሁ ስለአንተ ይጨነቃል። እናንተን በጽድቅና ለማስደሰትም ይሻል። እግዚአብሔር በዚህ ጊዜ ሰውን እንዳነጋገረ እርግጠኛ ሆኖ ዮሴፍ ስሚዝ አየው ያለውን አይቷል። የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን በኃያሉ እግዚአብሔር ኃይል እና ስልጣን ዳግም ወደ ምድር ተመልሷል። እንደ ክህነት ባለቤትነቴ ጸሎቴ ለክህነት አገልግሎት ዓላማ እና ክንውን ጋራ ራሳችንን እንድናዛመድ እና የራሳችንን እና የሌሎች ሕይወት በሚለውጠው በተመለሰው የወንጌል መሠረታዊ መርሆች ላይ እንድናተኩር ነው። ይህንን ስናደርግ የኃጢአቱ ክፍያ እኛ ንጹሕ እስከምንሆን ድረስ ያድሰናል። መሆን ያለብንን ሰው መሆን እስከምንችል ድረስ ይህንን ሁሉ ምለው በተቀደሰው በኢየሱስ ክርስቶስ ስም ነው። አሜን።